Hallelujah. Kisos and tamat, I'll tell her what I'm here now. I love what I'm saying now. Yakana fetchi yavara, I'll tell her what I'm zare misera. Zera la minura liyavara. Come up, nuts gata. Yamba kekal ayarachim. Yeah, yes, girl.
እሺ እግዚአብሔርን በጣም አርገን እናመሰግናለን ስለ ቃሉ። ዮሐንስ ወንጌል ምዕራፍ 8 ነው የጀመርነው ከዚህ በፊት በነበረው ክፍለ ጊዜያችን። በዮሐንስ ወንጌል ምዕራፍ 8 ላይ በተለይ ትኩረት አርገን የተነጋገርነው ከዚህ በፊት የተመለከታችሁ እንደምታስታውሱት ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ትልቁን የኢየሱስ ክርስቶስን አዋጅ ነው ያየነው በዚህ ክፍል ውስጥ። ይሄ ያው እንደምናየው ከሰባቱ ትልልቅ አዋጆች መካከል እኔ ነኝ ያለ ኢየሱስ ካወጃቸው አዋጆች መካከል ሁለተኛው እንደሆነ ተመልክተናል። የህይወት እንጀራ ነኝ ነው የመጀመሪያው። ሁለተኛው ደግሞ እኔ የዓለም ብርሃን ነኝ ብሎ ኢየሱስ ክርስቶስ ያወጀውን አዋጅ ተመልክተናል። ትንሽ ሪማይንድ ለማድረግ ያህል ሰው ወደ ክርስቶስ ካልመጣ በጨለማ ውስጥ ያለ ህይወት ነው። ልክ በዘፍጥረት 1 ላይ እንደምናነባው የመጀመሪያው ፍጥረት ጨለማ ውስጥ እንደሆነ ሰውም በስጋ ከሆነ ጨለማ ውስጥ ነው ያለው። የሞራል ጨለማ፣ እግዚአብሔርን ያለማወቅ ጨለማ ውስጥ ነው ያለው። እና መጽሐፍ ቅዱስ አዲሱን ህይወታችንን የሚገልጠው በብርሃን ነው። እና ክርስትና ማለት ወደ ክርስቶስ መምጣት ማለት ወደ ብርሃን መምጣት ማለት ነው። ህይወታችን በራ ማለት ነው። በእርሱ ህይወት ነበረች ህይወትም የእርሱ ብርሃን ነበረች እንደሚል ማለት ነው። ይሄ ብርሃን ህይወትን ሰጪ ብርሃን እንደሆነ ለማየት ሞክረናልና ክርስትና በብርሃን መኖር ነው፣ በብርሃን መመላለስ ነው። ወደ ብርሃን መምጣት ነው፣ በብርሃን መመላለስ ነው። ይሄ ከቅድስና ጋር ያለውንም ግንኙነት በጣም ለመናገር ሞክሬያለሁ። ይሄንን አሁንም አጥብቄ ኤምፋሳይዝ ለማድረግ ያህል በቤተ ክርስቲያን ውስጥ እየኖሩ የክርስቶስ ነኝ እያሉ በስሙ እየተጠሩ በጨለማ ውስጥ መኖር ይሄ አብሮ የማይሄድ ነገር ነው። በእርሱ ውሸት ነው። ራሳችንንም እየዋሸን ነው፣ እግዚአብሔርንም እየዋሸን ነው። በእርሱ እኖራለሁ ካልን እርሱ ብርሃን ስለሆነ በብርሃን መመላለስ ነው። እና የቅድስና አስተሳሰብ የፈለቀው ከዚህ ነው። ቅድስና ህጋዊ አስተሳሰብ አይደለም፣ ሊጋሊስቲክ አስተሳሰብ አይደለም። አንዳንድ ሰዎች አሁን በዚህ ዘመን የቅድስናን አስተሳሰብ እንደ ሁለተኛና ሶስተኛ ነገር የሚያረጉት ሰዎች አሉ። በቃ በክርስቶስ ድኛለሁ፣ ኢየሱስ ክርስቶስን አውቃለሁ፣ ስለዚህ እንደፈለኩ ብኖር ምንም ችግር የለውም ብለው የሚናገሩ ሰዎች አሉ። ሮሜ ምዕራፍ 6 ላይ እንደሚነግረን ማለት ነው፣ ጸጋ ስለበዛ በዚያው በኃጢአት ልንጸና አይገባም። የጸጋ መብዛት ከኃጢአት እንድንመለስ ነው የሚያደርገን። ወደ ብርሃን ከመጣን ጨለማ ሊኖር፣ ብርሃንና ጨለማ አንድ ላይ ሊኖር አይችልም። በነገራችን ላይ ጨለማ በራሱ አይኖርም። ጨለማ የሚፈጠረው ጨለማ ባይዘወ የብርሃን አለመኖር ነው። ብርሃን ሳይኖር ሲቀር ጨለማ ይሆናል። ብርሃን ሲኖር ጨለማው ይሄዳል። ሙሉ ለሙሉ የሚበራበት ዘመን አለ። ሙሉ ለሙሉ የሚበራበት ዲስፐንሴሽን አለ። ጌታችን ሲመጣ በዚያ ኃጢአት የለም፣ በዛ ጨለማ የለም፣ በዛ ሰይጣን የለም። አሁን ግን በወደቀ ዓለም ውስጥ ስለምንኖር ኃጢአት አለ፣ ጨለማ አለ፣ ሰይጣን አለ። ሶ እንታገላለን። ስለሆነም እንወድቃለን፣ እንነሳለን። እንደዚህ የመሳሰሉ ነገሮች አሉ። ግን መተባበር ግን አብሮ አይሄድም። ከጨለማ ስራ ጋር መተባበር፣ በብርሃን ነኝ እያሉ ከጨለማ ስራ ጋር መተባበር አብሮ አይሄድም። እና ካመንን ብርሃን ከበራልን የጨለማው ስራ ይገፈፋል ማለት ነው። እና በብርሃን እንመላለስ። ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ነው ያለው። በጨለማ እንመላለስ ነበር። እኔ ሳበራለት በጨለማ አይመላለስም። ሶ ብርሃን በርቶለት ሰው በጨለማ ከተመላለሰ በቃ አብሮ የማይሄድ ነገር ነው። እና መጠንቀቅ መቻል አለብን። በጨለማ እንድንመላለስ እግዚአብሔር አልጠራንም። ኢየሱስ ክርስቶስ ብርሃን ነው፣ የተቀበልነው ብርሃን ነው። በህይወታችን ሲበራ በብርሃን እንድንመላለስ ነው የሚያደርገን። እና አንዳንድ ሰዎች እንደዚህ አይነት የቅድስና አስተሳሰብ በሚነሳበት ጊዜ በጣም ሊጋሊስቲክ እንደሆነ፣ በጣም ህጋዊነት እንደበዛ፣ ስራ እንድንሰራ አልተጠራንም አይነት አቲቲዩድ ያላቸው ሰዎች አሉ። ወደ እግዚአብሔር ለመቅረብ ስራችን ብቃት አልሆነንም ነው እንጂ ወደ እግዚአብሔር ከቀረብን በኋላ ግን በስራ የሚገለጥ ፍሬ ግን አለው። ወደ እግዚአብሔር ለመምጣት የኔ ስራ ተጠራቅሞ አይደለም ብቃቴ የሆነው፣ የክርስቶስ ስራ ነው ብቃቴ የሆነው። እንዲሁ ነው የመጣሁት ወደ እግዚአብሔር። ወደ እግዚአብሔር የመምጣት ምልክት ግን ወደ ብርሃን ስለመጣው ጨለማውን ያስወግደዋል። እና ከዚህ ነው የፈለቀው በብርሃን መመላለሳችንን we have to make sure የሚል ነው። ዛሬ ትኩረታችን ከምዕራፍ 8 ከቁጥር 12 ጀምሮ እስከ ቁጥር 20 ድረስ ያለው ይሆናል። ቀስቀስ ይላልና እናምናየው። እንግዲህ ከዚህ በኋላ ያሉት ነገሮች ምንድናቸው? ባጭሩ ኢየሱስ ክርስቶስ ይሄንን ክሌም አረገ። እኔ ያለም ብርሃን ነኝ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ሲናገር በጣም ብዙ ጥያቄዎችን ያስነሳው የተጅጎደጎደ ጥያቄ ነው ያነሱት። መቼም ይሄ ሁሉ ጥያቄ ሲጠየቅ በጣም ትንሽ ዘና የሚያረጋው ይህን ሲናገር ብዙዎች በርሱ አመኑ ይላል። ይሄ ተመስገን የሚያሰኝ ነው። ጠይቆ ማመን በጣም ጥሩ ነው። አብዛኞቹ ግን ኦልሞስት የሚጠይቁት ላለማመን ነበር። ቁጥር 59 ላይ በተለይ እኔ ነኝ አምላክ ነኝ ባለ ጊዜ ስለዚህ ሊወግሩት ድንጋይ አነሱ ይላል። ሊወግሩት ድንጋይ አነሱ ኢየሱስ ግን ተሰወረባቸው ይላል። ስለዚህ ብዙ ሰዎች ጠይቀው ያው ከሁለት ነው የተከፈለው። አሁንም ዓለም ከሁለት ነው የሚከፈለው። አመኑ ወይ ወገሩ ነው። ድንጋይ ባናነሳም ኢየሱስ ክርስቶስን በተመለከተ መሃል ሰፋሪ ብዙ አናገኝም በዓለም ላይ። መሃል ሰፋሪም ኖሮ አያውቅም። ኢየሱስ the most መሃል ሰፋሪ የሌለው ሰው ኢየሱስ ነው። ካያችሁት እና ከተገለጠ ወይ እንወደዋለን ወይ እንጠላዋለን እንጂ ዝም ብሎ አይነት የለም። እና ልክ እንደዛ ነው የሆነው። እዚህም ላይ ሊወግሩት ተነሱ። አንዳንዶቹ አመኑበት ግን በጣም ከብዙ ጥያቄዎች መካከል ነውና በጣም ብዙ ጥያቄዎች ነው የተነሱት። በጣም አንዳንዶቹ ዋና ዋናዎቹን ለማጉላት ያህል ከማንበቤ በፊት ቁጥር 12 ጀምሮ ያለውን እኔ ያለም ብርሃን ነኝ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ሲል በቃ የመጀመሪያ በምንም አይነት እንዴት ምስክርነት እውነት ሊሆን ይችላል? ቁጥር 13 ምስክርነት እውነት አይደለም። ራስህ ነው የምትመሰክረው። አንተ ብቻ ስለሆነ እየመሰከርክ ያለው ያንድ ሰው ምስክርነት ስለሆነ ማለት ነው ባጭሩ። እሱም ከዚህ በፊት ተናግሯል ምዕራፍ 5 ላይ እኔ ስለ ራሴ የምመሰክር ቢሆን ምስክርነት የሐሰት ነው ብሏል። ስለዚህ ምስክርነት እንዴት ልክ ሊሆን ይችላል? ወረድ ስትሉ ቁጥር 19 ላይ አብ ነው ስለኔ የሚመሰክረው አባቴ ነው ስለኔ የሚመሰክረው ሲል አሁንም ቁጥር 19 ሌላ ጥያቄ አባት ወዴት ነው? የመጀመሪያው ጥያቄ ሲመለስ እንደገና ወደ ሁለተኛው ጥያቄ አባት ወዴት ነው? ዘን አስረዳቸው ሊያዩት እንደማይችሉ እንመጣበታለን። እንደገና ወደ ታች ወረድ ስንል ቁጥር 25 ላይ በኃጢአታችሁ ነው የምትሞቱት እኔን ካላመናችሁ ሲል ጌታ ኢየሱስ ያነሱት ጥያቄ አንተ ማን? እንደገና ተመልሶ ማለት ነው አንተ ማን? ከዛ ወለታች በተደጋጋሚ እንመጣበታለን ስንሄድ ደግሞ በቃ አባታችን አብርሃም ነው አባታችሁ አብርሃም አይደለም እንግዲህ አባታችን ማን ነው የሚሉ በጣም ብዙ አይነት ክርክሮች አሉና የጥያቄና መልስ እሰጣ ገባ ነው ያስከተለው። ይሄ እኔ ያለም ብርሃን ነኝ የሚለው አዋጅ ዝም ብሎ አይነት አዋጅ ሳይሆን በጣም ብዙ ጥያቄዎች እንዲያነሱ ያረጋው አዋጅ ነው። ይሄ ዝም ብሎ የመጣ ሳይሆን እኔ ያለም ብርሃን ነኝ የሚለው question በተደረገ ቁጥር እሱ ማን እንደሆነ ኢየሱስ ክርስቶስ ማን እንደሆነ ምን አይነት እምነት ሊኖረን እንደሚገባ ስለ ኢየሱስ ክርስቶስ ሊኖረን የሚገባ አቋም የሚያድነው እምነት ምን አይነት እምነት መሆን እንዳለበት ጌታ ኢየሱስ ይያብራራ ያስተማረበት ምዕራፍ ነው ይሄ። አለፍ አለፍ ይያለም በደንብ ለማየት ያህል ምዕራፍ 8 ቁጥር 12 ጀምሮ እስከ 20 ያለውን ቶሎ ቶሎ ላንብብላችሁና አንዳንድ ሐሳቦች እዛ ላይ ልንገራችሁ። ምዕራፍ 8 ቁጥር 12 ደግሞ ኢየሱስ እኔ ያለም ብርሃን ነኝ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ፈሪሳውያንም አንተ ስለ ራስህ ትመስክራለህ ምስክርነት እውነት አይደለም አሉት። ኢየሱስ መለሰ አላቸው እኔ ስለ ራሴ ምንም እንኳን በመስክር ከወዴት እንደመጣ ወዴትም እንደሄድ አውቃለሁና ምስክርነቴ እውነት ነው። እናንተ ግን ከወዴት እንደመጣ ወዴትም እንደሄድ አታውቁም። እናንተ ስጋዊ ፍርድን ትፈርዳላችሁ። ከዚህ በፊትም ተናግሯል በመልካት ትፈረዱት እዚላችሁ እንደሆነ ስጋዊ ፍርድን ትፈርዳላችሁ። እኔ በአንድ ሰው እንኳን አልፈርድም በዚህ መልኩ ማለት ነው። የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ እውነት ነው። የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለራሴ የምመሰክር እኔ ነኝ የላከኝም አብ ስለኔ ይመሰክራል። እንግዲህ አባት ወዴት ነው አሉት። ኢየሱስ መልሶ እኔንም ወይም አባቴንም አታውቁም እኔንስ ብታውቁ አባቴን ደግሞ ባወቃችሁ ነበር አላችሁ። ኢየሱስ በመቅደስ ሲያስተምር በግምጃ ቤት አጠገብ ይህን ነገር ተናገረ። ጊዜው ገና አልደረሰምና ማንም አልያዘውም ይላል። እና የመጀመሪያዎቹ ጥያቄዎች እዚህ ላይ ነው ያሉት። እና የተነሳው ጥያቄ በአንድ በኩል ሳነበው አይታችሁት እንደሆነ በአንድ በኩል ሲታይ ሴንስ የሚሰጥ ጥያቄም አይደለም። እኔ ያለም ብርሃን ነኝ ና የሚከተለኝ የሚያምንብኝ ቢኖር የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ማለት እኔ ብርሃን ነኝ አለ። ሶ ብርሃን ብርሃን ነው። ብርሃን ምስክር አስፈልገው ማየት ይችላል ወይስ አልቻልንም ነው እንጂ ያንድም ሰው ምስክርነት በቂ ነው? ምስክርነት ባይኖርም ብርሃን ብርሃን ነው። የራሱ የሆነ ምስክርነት አያስፈልገውም። ግን መጀመሪያ ያነሱት ጥያቄ የምስክርነት ጥያቄ ነው። ያንድ ሰው ምስክርነት ስለሆነ የራስ ምስክርነት ስለሆነ ምስክርነት እውነት አይደለም ነው የመጀመሪያው ኦብጀክሽን። ብርሃን ነኝ አለ ምስክርነት እውነት አይደለም። ለምን? አንተ ብቻ ስለመሰከርክ። ጌታ ኢየሱስ ይሄንን ከዚህ በፊት ብሏል። በምን ኮንቴክስት ነው ግን ያለው? ትንሽ ወደ ኋላ መለስ ብላችሁ ዮሐንስ ወንጌል ምዕራፍ 5 ቁጥር 31 ላይ ብትመለከቱ እኔ ስለ እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም ብሏል። እሱ ራሱ እኔ ስለ ራሴ ብመሰክር እውነት አይደለም ብሏል። በምን ኮንቴክስት ነው ይሄንን ያለው ጌታ ኢየሱስ? እኔ ብቻ ምመሰክር ቢሆን እውነት አይደለም፣ ግን በጣም በተደጋጋሚ ብዙ መስክሯል ብሎ ኤቪደንስ አሳያቸው። ምን ለማለት ነው? በአይሁድ ህግ ያው ሁላችን እንደምናውቀው ዘዳግም መጽሐፍም ላይ እንደምናነበው ምስክር የሚጸናው ምስክር ትክክለኛ ምስክር ነው የሚባለው ሁለት ወይም ሶስት ሰዎች ሲመሰክሩ ነው። አንድ ላይ በዛ ኮንቴክስት ነው ሁለት ወይም ሶስት ምስክር ሲመሰክር ይረጋገጣል። ማረጋገጫው እንደዚህ ነው እና ጌታ ኢየሱስ እኔ እኮ ብቻዬን አይደለም የምመሰክረው ብዙ ነገር ይመሰክራል ነው ዮሐንስ 5 ላይ ብዙ ነገር ይመሰክራል። እናንተ ሄዳችሁ ዮሐንስ ጋር ቼክ አድርጋችኋል፣ ዮሐንስ ስለ እኔ መስክሯል። ሄዳችሁ ብታዩት በጣም ይገርማል። የመጀመሪያው ዮሐንስ ነው። የሰው ምስክር አልቀበልም፣ ግን ለእናንተ ሲባል ዮሐንስ መጣ፣ ለእናንተ አበራ እንደ ሻማ። ሄዳችሁ ቼክ አድርጋችሁ ዮሐንስ ስለ እኔ መሰከረ። ከሰው ካስፈለገ ዮሐንስ መስክሯል። ወረዲልና ስራዬ ደግሞ ይመሰክራል ይላችኋል። የሚሰራቸው ተአምራት ስራዬም ደግሞ ይመሰክራል። ብቻዬን አይደለም እየመሰከርኩ ያለሁት እኔ ራሴ መሰክራለሁ፣ ዮሐንስ ይመሰክራል ስለ እኔ፣ ስራዬ ይመሰክራል። እዚያው አጠገቡ ደግሞ ዝቅ ብሎ አብ ደግሞ ስለ እኔ ይመሰክራል ብሎ ነው የተናገረው። እና አሁን እኔ የዓለም ብርሃን ነኝ ሲል አንተ ብቻህን ነው እንደዚህ እያልክ ያለኸው እና ሊጸና አይችልም፣ እውነተኛ ምስክር አይደለም አሉት። እና ብርሃን ቅድም እንዳልኩት ራሱ ምስክር ነው። ምስክር አያስፈልገውም፣ ማየት ወይም አለማየት ነው። እመጣበታለሁ። ግን ያም ቢሆን ግን ጌታ ኢየሱስ ምስክር ሰጣቸው። አንተ ስለ ራስህ ስለምትመሰክር ምስክርነት እውነት አይደለም ሲሉት ኢየሱስ መለሰላቸው። ከወዴት እንደመጣው አውቃለሁ ነው ባጭሩ። ቁጥር 14 ጀምሮ በተለይ በምትመለከቱበት ጊዜ እኔ ብቻ አይደለም የምመሰክረው ነው ባጭሩ ለማስቀመጥ ያህል፣ አባቴ ይመሰክራል። የላከኝ አባቴ ስለ እኔ ይመሰክራል። ስለማታውቁት ነው እንጂ የላከኝ አብ ስለ እኔ ይመሰክራል ነው አርጊመንቱ። እኔ ስለ ራሴ ምንም እንኳ ብመሰክር ራሴን በመሰክር በነገራችን ላይ የራሱን ምስክርነት በቂ ነው። ከወዴት እንደመጣው አውቃለሁ አለ ጌታ ኢየሱስ። ምንጩን ወዴት እንደምሄድ አውቃለሁና ምስክርነቴ እውነት ነው። እናንተ ግን ከወዴት እንደወጣው ወዴትም እንደሄድ አታውቁም አለና ወደታች ወረድ ብላችሁ ካያችሁ ስለ ራሴ እኔ ምስክር ነኝ። ቁጥር 18 ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ደግሞ እሱ ይመሰክራል። ስለዚህ አብም ይመሰክራል እኔም እመሰክራለሁ አለና ጌታ ኢየሱስ የሕጋቸውን ሲጠቅሰው ቁጥር 17 ላይ ያለው ትንሽ ሳሰላስል በጣም ልቤን የነካው ነገር የሁለት ሰዎች ምስክርነት እውነት እንደሆነ በሕጋቸው ተጽፈዋል አላቸው። የሁለት ሰዎችም የሚለው ሰዎች የሚለው ትንሽ ኤንፋሲስ አለው ባጻጻፉ። ጌታ ኢየሱስ ያተኮረው አንድን ነገር ቫሊዴት ለማድረግ የሁለት ሰዎች ሰዎች ላይ የሆነ መስመር አለው። ጌታ ኢየሱስ ሲናገር የሁለት ሰው ምስክርነት እንኳን እንደሚያጸና በሕጋቸው አልተጻፈም ወይ? ስለዚህ ምን እያለ ነው ጌታ ኢየሱስ? ለእኔ እኮ እየመሰከረ ያለው ሁለት ሰው አይደለም፣ ምስክሬ ሁለት ሰው ሳይሆን አብ አባቴ ስለ እኔ ይመሰክራል፣ እኔ እመሰክራለሁ። በአጭሩ ምን ማለት ነው? የእኔ ምስክር አብና ወልድ ነው። የሁለት ሰው ምስክር አንድን ነገር እውነት ካረገው የአብና የወልድማ እንዴት ነው? በእኛ በሚገባን ቋንቋ ለማስቀመጥ ዋናው ችግራቸው የነኝ ሰዎች የምስክር እጥረት አይደለም ነው ባጭሩ። የመገለጥ እጥረት፣ የምስክርነት እጥረት አይደለም። ያላወቁት በመረጃ እጥረት እሱ ብቻውን ስለመሰከረ አይደለም። ያላወቁት የመስክርነት እጥረት ስላል አይደለም። አብም ይመስክራል እኔም ይመስክራለሁ። ከዚህ በፊት ምዕራፍ 5 ላይ እንዳየነው ስራይም ይመስክራል። ወደ ምዕራፍ 14 15 16 ደግሞ ስንሄድ ያ መንፈስ ይመጣና በተለይ ምዕራፍ 15 ላይ ያ መንፈስ ይመጣል፣ ያ አጽናኝ ይመጣል። ምዕራፍ 15ን ሲጨርሰው ዮሐንስ ያ አጽናኝ ይመጣና እሱ ስለኔ ይመስክራል። ስለዚህ የኢየሱስ ክርስቶስን አዳኝነት አብ የመሰከረው ነው፣ ወልድ የመሰከረው ነው፣ መንፈስ ቅዱስ የመሰከረው ነው፣ ሥራው የመሰከረ ያለው ነው። አመነኝ ሰዎች እጥረት የለባቸውም። ሥራው የመሰከረው ነው። ዮሐንስ መጥምቁ ስለሱ መስክሯል። ሁሉ ይመሰክራል። የኢየሱስ ክርስቶስ አዳኝነት ሰማይና ምድር በህብረት ተባብረው የሚመሰክሩት ነው። የመረጃ እጥረት የለም። እግዚአብሔር አብም ከሰማይ ተናግሯል። በመገለጥ ተራራ ላይ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት ብሏል። የመረጃ እጥረት የለም። የምስክርነት እጥረት የለም። ይህንን ቫሊዴት ለማድረግ መብራት ምስክር ባያስፈልገውም፣ ብርሃን ምስክር ባያስፈልገውም፣ የዚህ ብርሃን ግን በጣም በሁለት ሰዎች ሳይሆን በብዙ የታጀበ ቫሊዴት ያደረገው አብ ያጸደቀው ወልድ ያጸደቀው መንፈስ ቅዱስ ያጸደቀው ዮሐንስ የመሰከረለት ሥራው የመሰከረለት በብዙ ምስክርነት የተገለጠ ነው። የነኚህ ሰዎች ይህንን ብርሃን ያለማየት ችግር ከምስክርነት እጥረት ከመገለጥ እጥረት የመጣ አይደለም። እና እነሱ ችግር አለብህ አንድ ብቻ ራስህ ነው ስለአንተ የምትመሰክረው ሲሉ ኢየሱስ አዞረና ችግር አለባችሁ ብሎ ችግራቸውን አሳያቸው። ያላዩት ብርሃኑን ያላዩት ምስክርነቱ ችግር ስላለበት ሳይሆን እነሱ አተያያቸው ችግር ስላለበት ነው። ያላወቁት በእነርሱ ችግር ምክንያት ነው እንጂ ብርሃንማ ይኸው ብርሃን በርቷል። ብርሃን ከበራ እያየነው ነው ወይስ እያየነው አይደለም ነው? የፈለገ ያህል አይናችንን ጨፍነን ከተቀመጥን የፈለገ ያህል ብርሃን ቢበራ አናየውም። አይናችን መከፈትና ማየት መቻል አለበት። በአጭሩ ለእኛ ጥያቄ መጠየቅ በጣም ጥሩ ነው። መረጃ መሰብሰብ በጣም ጥሩ ነው። የሚያድነው መገለጥ ግን የሚመጣው በዚህ መንገድ ብቻ አይደለም። የሚያድነው እምነት፣ የሚያድነው እውነት፣ የሚያጸድቀው እውነት የሚመጣው እንዴት ነው? ይሄ ብርሃን በራ። ይሄ ነው አሁን ለምትመለከቱን ሁሉ ይሄ ብርሃን በራ። ወደ ዓለም ሁሉ የሚያበራው እውነተኛው ብርሃን መጥቶ አብርቷል። ይሄንን ብርሃን እንዴት ነው ማየው? እንዴት ነው ኤክስፒሪየንስ ማረገው? አንድ ሁለት ነገሮችን ልበልና ልጨርስ። በዮሐንስ ወንጌል ምዕራፍ 8 መሰረት አንደኛ ይህንን ለዓለም ሁሉ ያበራውን ብርሃን ሰው ሁሉ አያየውም። በጨለማ የሚመላለሱ አሉ። ከጨለማ ወደ ብርሃን ለመውጣትና ይሄንን ብርሃን ማየት ምን ይጠይቃል ያለን እንደሆነ ይሄንን ብርሃን ማየት የሚጀምረው በሰው ሕይወት ውስጥ የሚጀምረው ለዓለም ሁሉ ያበራል፣ ግን በደንብ ለማየት የሚጀምረው ዝም ብሎ በጥያቄና በምርምር ብቻ ሳይሆን የሚጀምረው በመንፈሳዊ ዓይን መከፈት። መንፈሳዊ ዓይን ሲበራ ነው የምናየው። ተመልከቱ ጌታ ኢየሱስ ያላቸው በቂ ምስክር የለም ሲሉ፣ አይ በቂ ምስክር ስላልኖረ አይደለም ነው የኢየሱስ ክርክር። ያላያችሁት በቂ ምስክር ስለሌለ አይደለም። አብም መስክሯል ስለ እኔ፣ እኔም እመሰክራለሁ፣ ሥራዬም ይመሰክራል። ለምንድን ነው ታዲያ ያላየ ነው? አንድ ነው ችግራችሁ። ቁጥር 15 ፍርዳችሁ ስጋዊ ፍርድ ነው የምትፈርዱት። ስጋዊ ፍርድን ትፈርዳላችሁ። አመለካከታችሁ ስጋዊ ነው። በስጋዊ ኤቪደንስ ነው ሊያዩት የሚሞክሩት ማለት ነው። ስጋዊ ስጋ የሚለው በዚህ ዓለም እይታ ሊፈትሹትና ሊያዩት የሚፈልጉት በዚህ ዓለም እይታ ነው። በዚህ ዓለም መነጽር፣ በዚህ ዓለም ጥበብ ሲያዩት ይሄ ሰው መጥቶ በምድር ላይ እየተመላለሰ እኔ የዓለም ብርሃን ነኝ አለ። አላዩትም። እና ያላዩት የመሰላቸው ምስክርነት ስላጠረ ነው። ጌታ ኢየሱስ ምስክርነት ስላጠረ ሳይሆን አተያያችሁ ስጋዊ ነው፣ በስጋዊ አተያይ ይሄ ብርሃን አይታይም ነው። ይሄ ብርሃን የሚበራው በስጋዊ መረጃ፣ በስጋዊ አተያይ፣ ስንት መረጃ ተሰበሰበ በሚል ስጋዊነት አይደለም ነው። የእነርሱን በአጠቃላይ መረጃ አፈላለግ ጌታ ኢየሱስ የእነርሱን መረጃ አፈላለግ ስጋዊ ዓለማዊ የዚህ ዓለም ነው። የዚህ ዓለም ጥበብ ደግሞ የእግዚአብሔርን ጥበብ አይገልጥም። ይህንን የዓለም ብርሃን ሰው የሚለማመደው መንፈሳዊ ዓይኑ ሲበራ ነው። መንፈሳዊ ዓይን ሲበራ ብቻ ነው። ይሄ ወደታችም ጌታ ኢየሱስ ወረድ ብሎ ተናግሮታል፣ ደግሞታል። ቁጥር 23 አካባቢ ልታውቁኝ አትችሉም፣ ልትመጡም አትችሉም፣ ልታዩኝም አትችሉም። ለምን? እናንተ ከታች ናችሁ ይላችሁ። ቁጥር 23 እናንተ ከታች ናችሁ። ታችና ላይ በዮሐንስ በጣም የተለመደ ንግግር ነው። እናንተ ከታች ናችሁ፣ ከመሬት ማለት ነው፣ ከዓለም ማለት ነው። እኔ ከላይ ነኝ፣ እናንተ ገና ከዚህ ዓለም ናችሁ? እኔ ከዚህ ዓለም አይደለሁ። ስለዚህ ከዚህ ዓለም አይደለም ከላይ ነው የሚመረመረው በላይ ነው። ከዚህ ዓለም በሚመጣ ጥበብና ዕውቀት ሳይሆን የሚመረመረው በሰማያዊ ጥበብ ነው፣ በሰማያዊ መገለጥ ነው። ለምንድን ነው ያላየነው ብርሃኑን? ምስክርነት ስለጎደለ ነው? ኖ። ታዲያ በምንድን ነው? ስጋዊ ስለሆነ ነው። እይታችሁ ነው እንጂ ትክክል ያልሆነው የምስክር እጥረት አይደለም። መነጽራችሁ ልክ አይደለም። ስለዚህ ኢየሱስን ማወቅ፣ የዘላለም ሕይወትን ማግኘት፣ ክርስቶስን ማወቅ፣ እግዚአብሔርን ማወቅ የሚጀምረው በስጋዊ ምርምር ሳይሆን በአይን መብራት በጨለመው ብርሃን ይሁን ሲል አይናችን ሲበራ ነው ያን የምናየው። ነው ስጋዊ ፍርድ ለስጋዊ ሰው ሞኝነት ነው ቅዱስ ጳውሎስ እንደሚናገረው። ለዚህ ለዓለማዊው ሰው ለዚህ የዓለም ጥበብ በዓለም ጥበብ ለሚመረምር ሰው ሞኝነት ነው። መጽሐፍ ቅዱስ እንደሚናገረው ዓለም በጥበቡ እግዚአብሔርን ልታውቀው አልቻለችም። ለዚህ ነው እኮ የእግዚአብሔር ጥበብ የተገለጠው። የእግዚአብሔር ጥበብ በራሱ መንገድ የተገለጠው ዓለም በጥበቧ እግዚአብሔርን ማወቅ ስላልቻለች ነው። ዓለም በጥበቧ ከእግዚአብሔር ጋር ለመገናኘት የሞከረችባቸው ጊዜያት አሉ። ያ ሁሉ ፌል አድርጓል። አሁን እግዚአብሔር ክርስቶስ ልጁን ልኮ በመስቀሉ በኩል ለዓለም ለመታረቅ ልጁን ላከው። ይሄ በስጋ ሲታይ ሞኝነት ነው። የሞተ እንዴት አድርጎ ያድናል? ሰው ሆኖ የወረደ ደካማ የሚመስል ፊት ለፊታቸው የሚያወራ አንድ ሰው እንዴት አድርጎ ነው የዓለም ብርሃን የሚሆነው? በሰው ሲታይ አይሆንም። በስጋዊ ፍርድ አይሆንም። በታችኛው መነጽር አይሆንም። ላይኛው መነጽር ያስፈልጋል። የአይን መብራት ያስፈልጋል። ኢየሱስ ክርስቶስ እውነተኛው ክርስቶስ የሚታወቀው በመንፈሳዊ አይን ሲበራ ነው። እና ኤፌሶ ምዕራፍ 1 ላይ ቅዱስ ጳውሎስ የልባችሁ አይኖች እንዲበሩ ጸልያለሁ ይላል። እና እነኚህ ሰዎች እያዩት ያሉት በልባቸው አይኖች ሳይሆን በስጋዊ አይኖች ነው። ኢየሱስ ክርስቶስን ማወቅ በስጋዊ አይን አይታይም፣ በመንፈሳዊው መንፈሳዊው የውስጠኛው የልብ አይናችሁ እንዲበራ ለክርስቲያኖችም ይጸልያል። በነገራችን ላይ በእግዚአብሔር ቤት ማደግና ይሄንን ብርሃን አፕሪሼት ማረግም በሰው ምርምር እናንተን አይመጣም። ስጋዊ አይደለም መገለጡ። ይሄንን ብርሃን ኢንጆይ ማረግ፣ በዚህ ብርሃን መጥለቅለቅ፣ በዚህ ብርሃን መበርታት፣ በዚህ ብርሃን ማደግም የሚቀጥለው የልባችን አይኖች ሲበራ ነው። ስለዚህ ጌታ ኢየሱስ እነኝን ሰዎች እያለ ያለው የስጋ ፍርድ ነው የምትፈርዱት፣ በስጋ ፍርድ ልታውቁኝ አትችሉም ነው። በዓለማዊ ሚዛን ነው የምትመዝኑኝ፣ በዓለማዊ ሚዛን ልታውቁኝ አትችሉም ነው። ለክርስቲያኖችም ቢሆን ቅዱስ ጳውሎስ የሚጸልየው አሁንም የርስታችሁ ክብር ባለጠግነት ምን እንደሆነ እንድታውቁ፣ በክርስቶስ እንድትበረቱ፣ ለእናንተ የተገለጠው ኃይል ምን እንደሆነ እንድታውቁ ስጋዊ ምርምር ሳይሆን ሪኮሜንድ የሚያደርገው ለኤፌሶን ክርስቲያኖች የልባችሁ አይኖች እንዲበሩ እጸልያለሁ። ኢየሱስ ክርስቶስን ማወቅ የጥያቄና መልስ ጉዳይ ብቻ እንዳይመስላችሁ ወገኖች። ብዙ ጥያቄዎቻቸው ተመልሰውላቸው ኢየሱስ ክርስቶስን የማያውቁ ሰዎች አሉ። ይሄ ጥያቄ ቢመለስልኝ ኢየሱስን አምናለሁ ይላሉ። ሲመለስ አያምኑም። ሌላ ጥያቄ መጣ፣ ሌላ ጥያቄ ይጠይቅ። ልክ እንደ እነኝህ ፈሪሳውያን አያቸዋለሁ። አሁን በዚህ ዓለም አሉ። አሁንም ኢየሱስ ክርስቶስን ለማመንና ለመቀበልና የሚሰጠውን ህይወት ለመቀበል ጥያቄ ላይ ጥያቄ በዓለማዊ መረጃ ሰብስበን በዓለማዊ መረጃ ልናውቀው አንችልም። ዓለም በምርምር እንዳልደረሰችበት ማለት ነው። ይሄ ማለት ምን ማለት ነው? ክርክሮች አያስፈልጉም ማለት አይደለም። ክርክሮች ጥሩ ናቸው፣ ወሳኝ ናቸው። በአንድ በኩልም አንዳንዶቹ ያመኑት ከዚህ የተነሳ ነው፣ ከክርክሩ የተነሳ ነው። ኦብጀክቲቭ የሆነ እውቀት አያስፈልግም ማለት አይደለም። ስለ ኦብጀክቲቭ እውነት ነው ጌታ ኢየሱስ እየተናገረ ያለው። እኔ እንደሆንኩ ስታምኑ ነው የምትድኑ ብሏል። አምላክ እንደሆንኩ ስታምኑ ነው የምትድኑ ብሏል። በኋላ እንደምንመጣበት ማለት ነው። ያስፈልጋል፣ ትምህርት ያስፈልጋል፣ ያስፈልጋል። ጥያቄ መጠየቅ ጥሩ ነው፣ መልስ ማግኘትም ጥሩ ነው። ግን በጥያቄና መልስ ብቻ እሱ ላይ እንደርስበታለን ብለን እንደሆነ፣ ልክ እንደ ሌሎች ሳይንሳዊ ምርምሮች እንደርስበታለን ብለን እንደሆነ ማወቂያው መንገድ የሰው እውቀት ሳይሆን የልብ መገለጥ ነው፣ የልብ መብራት ነው። ስለዚህ ስጋዊ ፍርድ ነው የምትፈርዱት። አተያያችሁ፣ እናንተ የምታዩበት አተያይ፣ እናንተ የምትሰጡበት ዳኝነት ስጋዊ ነው። እንቀጥላለን ትንሽ ሁለተኛውንም ነጥብ በሚቀጥለው ክፍል። ግን ይሄ ኢየሱስ ክርስቶስን ለማወቅ ብቻ ሳይሆን በክርስቶስ ለማደግም በጣም ትልቁ ችግር በአዲስ ኪዳን የምታዩት ስጋዊነት። ቆሮንቶሳውያንን ክርስቲያኖች ስጋውያን ናችሁ ይላችኋል ቅዱስ ጳውሎስ። ወደ መንፈሳዊ አሰራሩ ስላልገቡ ማለት ነው። ስፒሪቹዋል ማቹሪቲ የሚመጣው መንፈሳዊ አይኖች ሲከፈቱ፣ በመንፈሳዊ መገለጥ፣ በመንፈሳዊ አተያይ ነው እንጂ በዓለማዊ መነጽር እግዚአብሔርን ማወቅም በእግዚአብሔርን ማደግም አይቻልም። ስጋዊ ፍርድን ትፈርዳላችሁ። አይ ቲንክ ይሄ ነው ትልቁ ኤምፋሲስ ጌታ ኢየሱስ እየሰጠ ያለው። የምስክር እጥረት ሳይሆን አፈራረዳችሁ ነው። በዚህ ዘመንም የዓለም ዋና ችግር የክርስቲያኖችም ዋና ችግር የኢንፎርሜሽን እጥረት አይደለም። እንዲያውም ኢንፎርሜሽን በተንበሸበሸበት ዘመን ነው የምንኖረው። መንፈሳዊ ኢንፎርሜሽንን ጨምሮ መጽሐፍ ቅዱሳዊ ዕውቀትን ጨምሮ በመንፈሳዊ ዕውቀትና በሰው አስተሳሰብ እግዚአብሔር የሚታወቅ ቢሆን ኖሮ እንደዚህ ዘመን ያለ ዘመን የለም። በጣም በብዙ መረጃ የተሞላ ስለሆነ ማለት ነው። ስለዚህ መረጃ ብቻውን፣ ጥያቄ ብቻውን፣ ዓለማዊ ኢንቨስቲጌሽን ብቻውን እግዚአብሔርን ለማወቅ አይሆንም። የመንፈሳዊ ዓለምና ይሄ የምናየው ሌላው ፊዚካል ዓለም ልዩነቱ ይሄ ነው። ፊዚካል የሆኑ ነገሮችን ምድራዊ የሆኑ ነገሮችን ፊዚካል በሆነ መንገድ በስጋዊ ምርምር ምን ደርስባቸው ናቸው። ምድራዊ ስለሆኑ ምድራዊ ነገሮች የሚመረመሩት በስጋዊ ፍርድ ነው። አሁን ጌታ ኢየሱስ እንዳለው በስጋዊ ፍርድ ነው። ስጋዊ ፍርድን ግን ለመንፈሳዊ ነገር አፕላይ ማድረግ አይቻልም። መንፈሳዊ ነገር ደግሞ የሚመረመረው በመንፈሳዊ አይን ነው። እና እግዚአብሔር እኔ አሁን በዚህ ቴክስት መሰረት በእውነት በልቤ የምጸልየው ጸሎት እግዚአብሔርን የማወቅ በጎ ቅናት ያላችሁ ሰዎች እየሰማችሁን ሊሆን ይችላል። እግዚአብሔርን የማወቅ በጎ ቅናት፣ ከዚህ የተነሳ በብዙ መንገድ እግዚአብሔርን ለማወቅ የምትሞክሩ ሰዎች ትኖሩ ይሆናል። ቆም ብሎ መጸለይ በጣም ጥሩ ነው። የልቤን አይኖች አብራ፣ የልቤን አይኖች ክፈት። እንዲህ ያለ እንግሊዝኛ መዝሙርም አለ፣ የልቤን አይኖች ክፈት ብለው የሚጸልዩ ማለት የልብ አይን እንዲበራ፣ የውስጥ አይን እንዲበራ፣ መገለጥ እንዲሆን፣ ከስጋዊ ፍርድ ለመውጣት ኦኬ፣ ላውቅህ እፈልጋለሁ፣ አይኖችን ክፈት ብሎ መጸለይ በጣም ትልቅ ጸሎት። አይኖችን ክፈት፣ አይኖችን አብራ፣ መንፈሳዊ መመርመሪያ፣ ስጋዊ መረጃ፣ ስጋዊ ምስክርነት ሳይሆን መንፈሳዊ መመርመሪያ፣ ከስጋዊ ፍርድ አውጣኝ ብሎ መጸለይ በጣም ጥሩ ነው። ስጋዊ ፍርድ፣ ስጋዊ ሪሰርች፣ ስጋዊ ዳኝነት ማለት ነው ይሄ። አንዳንድ ሰዎች ለምንድን ነው ያላወቁት? እየፈለግን ያለው ምስክር ስራ ስጋዊ ስለሆነ፣ እየሄድንበት ያለው መንገድም ስጋዊ ስለሆነ። የእግዚአብሔር ነገር የሚገለጠው በእግዚአብሔር መንፈስ ነው፣ እግዚአብሔር አይን ሲያበራ ነውና እግዚአብሔርን አይኖችን ክፈት ብሎ መጸለይ በጣም ትልቅ ጸሎት ነው። በእግዚአብሔር ቤት ለምንኖር ሰዎችም ይሄ ነው። በእግዚአብሔር ቤት ለምንኖር ሰዎች በእግዚአብሔር ቤት ከኖርን አይቀር ኢየሱስ ክርስቶስን በሙሉ ክብሩ ማመናችንን ማምለካችንን በሙሉ ፓሽን መኖራችንን ወይ ሀብት ሜክሹ የተቀበልነው ጌታ ኖርማል ነገር አይደለም። የምናድግበት የምንበረታበት ኤክሳይት የሚያደርገን ወደ ውስጥ የምንገባበት የምናከርበት የምናጠብቅበት የራሳችንን እምነት ማለት ነው፣ ክርስቶስን ማለት ነው የምናደርግበት ነው ኢየሱስ ክርስቶስ። ለምንድን ነው አንዳንድ ሰዎች ጌታን ተቀበለው ግን ቀለል ባለ ሁኔታ የሚኖሩት? አይ ቲንክ የልብ መብራት ያስፈልጋል። በተገለጠልን መጠን እንድናከብረው የልብ መብራት፣ የልባችን አይኖች መብራት፣ ከስጋዊ ፍርድ መውጣት። ክርስቲያን ሆኖ ስጋዊ ፍርድ አብሮ አይሄድም። ክርስቲያን ሆኖ በስጋዊ መንገድ ጌታን ለማወቅ መሞከር አግባብ አይደለም። ኢየሱስ ክርስቶስን መንፈሳዊ አይናችን እየተከፈተ ሞር ባወቅነው ቁጥር ሞር እንኖርለታለን እና እኛም ክርስቲያኖች የምስክር እጥረት የለብንም፣ የመረጃ እጥረት የለብንም። ግን እግዚአብሔርን እንደሚገባ ደግሞ ማክበር አልቻለም፣ እግዚአብሔርን እንደሚገባ ማምለክ አልቻለም። ሜቢ የሚያስፈልገን እኛም የቅዱስ ጳውሎስ ጸሎት ነው፣ የልባችሁ አይኖች እንዲበሩ ጸልያለሁ። እንግዲያውስ ኢየሱስ ክርስቶስ የሚታወቀው በምድራዊ መረጃ ሳይሆን በስጋዊ ፍርድ ሳይሆን በመንፈሳዊ መገለጥ ስለሆነ የማናውቀው አይናችን በርቶ እንድናውቀው፣ የምናውቀው አይናችን እየተከፈተ እንደ ኤፌሶን ክርስቲያኖች ጳውሎስ እንደጸለየው የምናውቅበት ዘመን እግዚአብሔር ያርግልን። ሁለተኛውን በሚቀጥለው ደግሞ እንመለከታለን። Anymore.